voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Beneficiaries will need emergency food assistance while 400,000 children under 5 and 1.7 million children pregnant and lactating women will require specialized nutritional support.
10.2 ሚሊዮን ተጠቃሚዎች ያስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። እድሜያቸው ከ5 አመት በታች ሆነ 400 ሺህ ህጻናትና 1.7 ሚሊዮን ህጻናት ነፍሰ ጡር ሴቶችም የተመጣጠነ ምግብ ድጋፍ ያስፈልጋቸዋል።
The world today, you really do need things to be in the media, to be covered in international news and so on, in order for even, you know, political officials in different countries and so on to take these things seriously.
በአሁኑ ዓለም ነገሮች በመገናኛ ብዙሃን እንዲዘገቡ፣ በዓለም አቀፍ ዜናዎች እንዲካተቱ፣ እንዲሸፈኑ ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው።
የቀደሙት አቶ ምስኩ ካሳ የብሔራዊ አደጋ መከላከልና ዝግጁነት ኮሚቴ ዋና ጸሐፊ፣ እርሳቸውን ተከትለው የሰማችኋቸው ደግሞ ጆን ግራሃም የዓለም አቀፉ ህጻናት አድን ድርጅት ሴቭ ዘ ቺልድረን የኢትዮጵያ ቢሮ ዲሬክተር ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን። ተቃዋሚው የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ በአሁኑ ጊዜ በአገሪቱ የተለያዩ ክፍሎች የተነሱትን ችግሮች ለመፍታት መንግስት የተከተለው መንገድ አሳስቦኛል ማለቱም ተዘግቧል። ይህም በመጀመሪያው ክፍል የሚቀርብ ነው።
ከዜናዎቹ መካከል ዋና ዋናዎቹ፣ አንዋር መስጊድ ላይ የተጣለ ቦምብ ጉዳት ማድረሱ ተገለጸ፣ በኢትዮጵያ የኦሮሞ ተማሪዎች ተቃውሞ ዛሬም ቀጥሎ ውሏል የሚሉት ዋነኞቹ ናቸው።
የሳምንቱ ቅንብሮች በወቅታዊ ርዕሶች ላይ የሚያተኩረው ሰጥ አገባ ክርክርና አፍሪካ በጋዜጦች ሁለተኛው አጋማሽ ጠብቋቸዋል። ሌሎች በርከት ያሉ ዘገባዎችም አሉን። ጤና ይስጥልን በድጋሚ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ አርብ ታህሳስ 1 2008 ዓ.ም ዝግጅታችን ጋር የምሽቱ አስተናጋጆች አሉላ ከበደና
ሰለሞን ክፍሌ እንሆናለን። ከአቀናባሪያችን ንጉሶ ታምሬና ከስርጭት መሐንዲሱ ጋር አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜናዎች እናሰማለን። ዛሬ አዲስ አበባ ከተማ ውስጥ በሚገኝ መስጊድ የተወረወረ የእጅ ቦምብ በትንሹ 6 ሰዎችን መጉዳቱን እማኞች ተናግረዋል። የመንግስቱ ቃል አቀባይ አቶ ጌታቸው ረዳ ጥቃት መድረሱን አረጋግጠዋል። የሰለባዎቹ ቁጥር ግን ገና አልታወቀም ብለዋል። ጥቃቱን ማን እንዳደረሰም ገና ግልጽ አይደለም ሲሉ ተናግረዋል። በአንዋር መስጊድ ደረሰ የተባለውን ፍንዳታ እየተከታተልን ነው። ዝርዝሩ እንደደረሰን እናቀርባለን።
በኦሮሚያ ክልል ውስጥ የሚገኙ ከተሞችን ወደ አዲስ አበባ ያካልላል የተባለውን ማስተር ፕላን በመቃወም በበርካታ ከተሞች ዛሬም የተማሪዎች ተቃውሞ መቀጠሉ ተዘገበ። ዛሬ በቄለም ወለጋ ዞን ቄቤ፣ ሀዋላ ገላን፣ ጅማ ሀሮ ከተሞች በመሰናዶ ትምህርት ቤቶችና በአንደኛና እንዲሁም በሁለተኛ መለስተኛ ሁለተኛ ደረጃ ተማሪዎች ህዝቡ በጋራ ለተቃውሞ መውጣቱን ከአካባቢው ለአሜሪካ ድምጽ ራዲዮ የኦሮምኛው ቋንቋ አገልግሎት ቃለ ምልልስ የሰጡ ነዋሪዎች ገለጡ። የተቃውሞ ሰልፎቹ በተካሄዱባቸው አካባቢዎች የኦሮሚያ ፖሊስና አድማ በታኝ ኃይሎች በተቃዋሚዎች ላይ ከፍተኛ ድብደባና እስራት ፈጽመዋል ሲሉ ገልጠዋል። በርካቶች የሰልፉ ተሳታፊዎች መቁሰላቸው፣ የሞተ ሰው ግን እንደሌለ ለኦሮምኛ ፕሮግራማችን ቃላቸውን የሰጡ ነዋሪዎች ጨምረው ገልጠዋል። ባለፈው ሳምንት ሙሉውን የመማር ማስተማር ሂደቱ መስተጓጎሉም ታውቋል። ማምሻው ላይ የኢትዮጵያ ቴሌቪዥን ላይ ቀርበው የተናገሩት የኦሮሚያ ክልል ፕሬዚዳንት አቶ ሙክታር ከድር መንግስት ህብረተሰቡን ሳያሳትፍና ሳያማክር እንዲሁም ይሁንታ ሳያገኝ ምንም አይነት የልማት እቅድ ስራ ላይ እንደማያውሉ ነው የተናገሩት። በትላንትና ሁለት ዘገባችን የኦሮሚያ ኮሚኒኬሽንስ ቢሮ ኃላፊ አቶ ፈቃዱ ተሰማና የኦሮሚያ ኢንዱስትሪ ቢሮ ኃላፊ አቶ ንጉሴ መንግስቱ በኦሮሚያ በቅርቡ የጸደቀው የኦሮሚያ ከተሞች ማሻሻያ አዋጅ ከአዲስ አበባና ከኦሮሚያ ልዩ ዞን ከተሞች የተቀናጀ ማስተር ፕላን ጋር የተያያዘ አይደለም ማለታቸው ይታወሳል። በሌላ ዜና የአዲስ አበባን ማስተር ፕላን እንዲሁም በኦሮሚያ አካባቢ በሰላማዊ ሰልፎች ላይ በተካፈሉ ተማሪዎችና የማህበረሰብ አባላት ላይ በኢትዮጵያ መንግስት ኃይሎች ተወሰዱ የተባሉትን የኃይል እርምጃዎች በመቃወም ዛሬ በአውሮፓና በአውስትራሊያ የሚኖሩ የኦሮሞ ተወላጅነት ያላቸው ኢትዮጵያውያን ሰልፍ ወጥተዋል። በኖርዌይ ኦስሎ፣ በአውስትራሊያ በሜልቦርን፣ ሲድኒ፣ ፐርት እና አደልዲን በተደረጉ ሰላማዊ ሰልፎች የሚኖርባቸው ሀገሮች መንግስታት ለኢትዮጵያ መንግስት የሚያደርጉትን ድጋፍ እንዲያቆሙና ባለስልጣናቱ በሰላማዊ ህዝብ ላይ ይፈጽማሉ ያሏቸውን ግፎች እንዲቃወሙም ጠይቀዋል።
ለሁለት ዓመታት ያህል ግጭት ሲካሄድበት በቆየው ደቡብ ሱዳን በመቶ ሺዎች የሚቆጠሩ ሰዎች ከባድ የምግብ እጥረት እንደሚገጥማቸውና ረሃብ ሊከሰት እንደሚችልም በመግለጽ ዓለም አቀፉ የቀይ መስቀል ኮሚቴ አስጠንቅቋል። ዘጋቢያችን ሊዛ ሽላይን የድርጅቱ ዋና ጽሕፈት ቤት ከሚገኝበት ከጄኔቫ የላከችውን ዘገባ አዳነች ፍስሐዬ ታቀርበዋለች።
ዓለም አቀፍ የቀይ መስቀል ኮሚቴ በደቡብ ሱዳን ያለው የመራብ ሁኔታ ከፍተኛ በመሆኑ የሚያሳስብ እንደሆነ ጠቁመዋል። ብዙ ሰዎች ደግሞ ሕክምና ያስፈልጋቸዋል። ብዙ የሀገሪቱ ነዋሪዎች ሁለቱን ዓመታት በምግብና በሕክምና ፍለጋ እንዲሁም ከጦርነቱና ከወሲብ ጥቃት ለመራቅ ሲንከራተቱ እንዳሳለፉት ስዊዘርላንድ ያለው የሰብአዊ መብት ድርጅት አስገንዝበዋል። ደቡብ ሱዳን ውስጥ በመንግስትና በአማጽያን ኃይሎች መካከል በሚካሄዱ ግጭት ምክንያት በቀላሉ በማይደረስባቸው አካባቢዎች 1.7 ሚሊዮን የሚሆኑ ሰዎች ከመኖሪያቸው እንደተፈናቀሉ፣ ብዙዎቹ ተደብቀው እንደሚኖሩ በደቡብ ሱዳን የዓለም አቀፍ ቀይ መስቀል ኮሚቴ ስራ አስተባባሪ ፍሎረንስ ጅለክ ገልጸዋል።
Hiding in the bush on islands, sometimes on makeshift islands, that they have made to stay out of reach of any.
በየጫካውና በደሴቶች ይደበቃሉ። አንዳንዴም ከጥቃት ርቀው በሚገኙ ክፍት ደሴቶች ይሰፍራሉ። እነዚህ ሰዎች ታዲያ ፍርሃት ስለደረሰባቸው ወደ አካባቢያቸው ለመመለስ አይፈልጉም።
ጅለት እንደሚሉት ዓለም አቀፍ የቀይ መስቀል ኮሚቴና ሌሎች የረድኤት ድርጅቶች አልፎ አልፎ ለተፈናቃዮቹ የምግብ እርዳታ ሊያቀርቡ ይችላሉ። ይሁንና በቂ እርዳታ አያገኙም። ብዙዎቹ ደግሞ ከጫካና ከመስኮች ሊያገኙት በሚችሉ የሚበላ ነገር እንደሚኖሩ ፍሎረንስ ጅለት ገልጸዋል።
በብሩንዲ ወታደራዊ ሰልፎች ላይ በዛሬው ዕለት ጥቃት ያደረሱ 12 ታጣቂዎች ተገድለዋል ሲል የጦር ሰራዊቱ ቃል አቀባይ አስታወቀ። ኮሎኔል ጋስፓርድ ባራንቱዛ በመግለጫቸው ሌሎች 21 ታጣቂዎችም ከበርካታ ጠመንጃዎችና ፈንጂዎች ጋር ተይዘው በቁጥጥር ስር ውለዋል ነው ያሉት። ኮሎኔሉ በተኩስ ልውውጡ ወቅት 5 የመንግስት ወታደሮች መግለጻቸውንም አመልክተዋል። ሆኖም አንዳንድ ስማቸውን እንዳይገለጽ የፈለጉ የጦር ሰራዊቱ አባላት እስካሁን 3 ወታደሮች መገደላቸውን ጠቁመዋል። የፕሬዚዳንቱ መገናኛ ብዙሃን አማካሪ ዊሊ ናሙዊቲ በትዊተር አማካኝነት በሰጡት መግለጫ ጥቃቱ የተሞከረው በጦር ካምፖቹ የታሰሩ ሰዎችን ለማስለቀቅ ሲሞከር ነው ብለዋል። በዋና ከተማይቱ ቡጁምቡራ ሰላም መስፈኑንና መንግስት በጥቃቱ ምክንያት ጊዜያዊ አዋጅ እንደማያወጣም የፕሬዚዳንቱ አማካሪ ጨምረው ገልጠዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የቦኮ ሐራም ነውጠኞች በሚንቀሳቀሱበት የካሜሩን ግዛት በዛሬው ዕለት የደረሰ አጥፍቶ ጠፊ ጥቃት በትንሹ 7 ሲቪሎች ተገድለዋል። ጥቃቱ የደረሰው በሰሜናዊቷ ከተማ በኮሎፋታ አንድ የምግብ መሸጫ መደብር ውስጥ መሆኑን የፈረንሳይ ዜና አገልግሎት ዘግቧል። ካሜሩን ቦኮ ሐራምን በህብረት ለመዋጋት ጣምራ ወታደራዊ ጦር ካላቸው ከቻድ፣ ከናይጄሪያና ከኒጀር ጋር መሰለፏ ይታወቃል። የነውጠኛው እስላማዊ ቡድን ዋና ምሽግ ሰሜን ናይጄሪያ ውስጥ ይሁን እንጂ ታዲያ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓ.ም ጀምሮ ካሜሩን ግዛት እየገባ ተከታታይ ጥቃቶችን ያደርሳል። የካሜሩን ጦር ሰራዊት ከቦኮ ሐራም ጋር ለሚያካሄደው ውጊያ ይረዳው ዘንድ ከዩናይትድ ስቴትስ የተላከለትን የጦር መሳሪያ እርዳታ በትናንትናው ዕለት መረከቡ ተዘግቧል።
አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰሜን ምስራቅ ሶሪያ ውስጥ በዛሬው ዕለት በተከታታይ የደረሱ የቦምብ ጥቃቶች እስካሁን በተገኘው መረጃ ለ22 ሰዎች መገደል ምክንያት ሆነዋል ሲል የአገሪቱን ወቅታዊ ጉዳይ በቅርቡ የሚከታተለው ቡድን አስታወቀ። ጥቃቶቹ የደረሱትም አዲስ ዙር የሰላም ጥረቶች ተጠናክረው በጀመሩበት ወቅት መሆኑን ገልጠዋል። በመኪና ላይ የተጠመዱት ቦምቦች የፈነዱት ኩርዶች የሚቆጣጠሩት የሐሳኬ ክፍለ ግዛት ዋና ከተማ በቴል ታመር አንድ የጤና ማዕከልና በአትክልት መሸጫ መደብር አቅራቢያ ነው ብሏል ብሪታንያ የሚገኘው የሶሪያ ሰብአዊ መብቶች ካፊር። በዛሬው ጥቃት ሌሎች በርካቶች ጉዳት እንደደረሰባቸውም አክሏል። የቴል ታሜር ከተማን የሚቆጣጠሩት የኩርድ ኃይሎች ሲሆኑ ላለፉት በርካታ ወራት ዩናይትድ ስቴትስ በምትመራው የጣምራ ኃይል የአየር ድብደባ እየታገዙ በአካባቢው እስላማዊ መንግስት ነኝ ብሎ ራሱን ከሚጠራው ነውጠኛ ቡድን ጋር እንደሚፋለሙ ይታወቃል።
በመጨረሻም ካናዳ ከሶሪያ የሄዱትን የመጀመሪያዎቹን ስደተኞች ተቀብላለች። 163 የሶሪያ ስደተኞችን ያሳፈረው የካናዳ ጦር ሰራዊት አውሮፕላን ትላንት ቶሮንቶ ከተማ የገባው ከመሸ ነው። ስደተኞቹ እንደገባም አቀባበል ያደረጉላቸው ከፍተኛ የሀገሪቱ ባለሥልጣናት ጠቅላይ ሚኒስትር ጀስቲን ትሩዶ፣ የጤና ጥበቃና የመከላከያ ሚኒስትሮች፣ የኦንታሪዮ ጠቅላይ ሚኒስትር ካትሊን ዌይን እና የቶሮንቶ ከንቲባ ጆን ቶኒ ናቸው። መንግሥት ስደተኞቹን ላለማጨናነቅ በመሞከር ሕዝቡ ወደ አውሮፕላን ማረፊያ እንዳይሄድ ቢጠይቅም እንኳ ደህና መጣችሁ ለማለት የፈለጉ አንዳንዶችን ማስቆም አልቻለም። ጠቅላይ ሚኒስትር ትሩዶ በአቀባበል ሥነ ሥርዓቱ ላይ ሲናገሩ ካናዳውያን ለሕይወት እጅግ አስቸጋሪ ሁኔታዎችን ሸሽተው የሚወጡ ሰዎችን ለመቀበል ልባቸው ምን ያህል ክፍት መሆኑን ያሳዩበት ታላቅ ምሽት ነው ብለዋል። አንድ ካናዳዊን የምንገልጸው በቆዳው ቀለም፣ በሚናገረው ቋንቋ ወይም በሚከተለው ሃይማኖት ሳይሆን ሁሉም የዓለም ዜጎች በሚጋሩት እሴት ነው ሲሉም አክለዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ካናዳ እስከ መጪው የካቲት ማብቂያ በጠቅላላው 25 ሺህ የሶሪያ ስደተኞችን ለመቀበል ቃል ገብታለች። ዜናው አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ሰለሞን ክፍሌ ነን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ1922ና በ25 ሜትር ባንዶች አጭር ሞገድና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አዳማ ላይ የሚዘጋጀው ሰልፍ ከሌሎችም ለየት የሚልበት አንደኛ ጨፌው እዚህ አዳማ ላይ ነው። አዲሱን የኦሮሚያ ከተሞች አዋጅ ያወጣው
በአዳማ ከተማ ይካሄዳል የተባለውን ሰልፍ አስመልክቶ የኦሮሞ ፌዴራል ኮንግሬስ የምስራቅ ሸዋ አመራር አባልና ከሰልፉ አስተባባሪዎች አንዱ የሆኑት አቶ ቦና ከዳ ከሰጡን ማብራሪያ የተቀነጨበ ነው የሰማችሁት። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል። አድማጮች፣ አሁን ወደ ዕለቱ አብይ ርዕስ።
በአዲስ አበባ አንዋር መስጂድ ላይ ዛሬ ከቀትር በኋላ የተጣለ ፈንጂ ጉዳት ማድረሱ ተገልጿል። ሰሎሞን አባተ ከየአካባቢው ያገኛቸውን መረጃዎች እንደሚከተለው ያቀርባል።
ዛሬ ከቀትር በኋላ በአዲስ አበባው አንዋር መስጂድ የነበሩ የአከባበር ሥርዓትና የፍንዳታ ድምፆችን ነው የሰማችሁት። ምን ነበር የሆነው? አንድ በአካባቢው የነበረ ምዕመን ማምሻውን አግኝቼ አነጋግሬ ነበር።
እኛ በጊዜ ውጭ ላይ ነበር የሰገር ነው።
እሺ።
እና ሰግደን እንደጨረስን ወደ ቤታችን እየሄድን ባለንበት ሰዓት መውሊድ የሚያከብሩ ልጆች ነበሩ እና ያው ዝግጅት ምናምን እየጨፈሩ ባለበት ሰዓት ነው እንግዲህ ከረሜላ ምናምን እየበተኑ ባለበት ሰዓት እነሱ አካባቢ ነው ውስጥ የነበሩ ልጆች እንደነገሩን የሆነ ሶፍት ነገር የሚመስል እንደተወረወረ ነው የነገሩን። ከዛ በኋላ አካባቢውን ፌዴራል ፖሊሶች እንደከበቡት እና ወደ ውስጥ ምንም አይነት ሰው እንዳይገባ አድርገዋል።
ሶፍት የሚመስል ነገር ተወረወረ ማለት ምን ማለት ነው?
እንደዚህ ሶፍት የሚመስል ነገር እንደተወረወረ ነው ፍንዳታ የሰማሁት።
ማለት እንደ ሳጥን ነገር ነው ወይስ ወረቀቱ ራሱ ነው የተበተነው ወይስ የተጠቀለለ ነገር ነው? በሶፍት ፔፐር
የተጠቀለለ ነገር ነች። በጣም ትንሽ ነገር ነው አለ እና በጣም ጮኸ።
ፈነዳ
ሰዎቹ ላይ ነው ያረፈው አለ።
እሺ።
እናም ከዛ በኋላ ልጁም ደንግጦ ኤሌክትሪክም ነው የሚባል ወሬ ይዛ ሲወራ ወጥቶ ሄደ። ሁሉም ሰው በፍርሃት ይወጣ ነበረ። ከተወጣ በኋላ ተከቦ ነበር። እኛ እንደገና ጉዳዩን ለማጣራት ወደ 10 ሰዓት አካባቢ ያው ሶላት ወቅት ስለደረሰ ወደዛ ተጠግተን ነበር እና በአካባቢው እነሱ ስራቸውን ከሰሩ በኋላ 10 ሰዓት አካባቢ ሶላት እንትን አዛን ሲለቀው ሄዱ ፌዴራል ፖሊሶቹ። እኛም ገባን። ከገባን በኋላ ግን እዛ አካባቢ ኤሌክትሪክ ነው የተባለበት አካባቢ ሄድን። ፎቶግራፎች ምናምን አነሳሳን እና የሰዎች የአካል ቁርጥራጮች እንደ ስጋ አይነት ምናምን ነገር አግኝተናል።
አልተነሳም ነበር እናንተ በገባችሁበት ሰዓት?
አጽድተው ሂደዋል። ድንጋይ የሚመስል ስጋዎች ምናምን ናቸው፣ እነሱ የረሷቸው ናቸው።
የተባለው ነገር የፈነዳው አየር ላይ ነው? ሰው ላይ ነው? መሬት ላይ ካረፈ በኋላ ነው?
መሬት ላይ ምንም የተጫረ ነገር የለም። ሰው ላይ ይመስለኛል። መሬት ላይ ምንም አሁን ከባድ ፈንጅም አይደለም።
እሺ።
መሬት ላይ ያረፈ ነገር የለም እና ሰው ላይ ነው።
ስለዚህ
ሰዎቹንም ሁሉንም በአምቡላንስ ምናምን እንትን አሉ
እናንተ እንዳያችሁት ወለሉ ላይ የደረሰ ምንም ስብርባሪም ወይም ፍርስራሽ የለውም?
ደም አለ። የፈንጂ ምንም ነገር የለም።
እሺ።
ደምና ስጋ ቁርጥራጭ የግር የታችኛው ግር ቁርጥራጭ ማለት ነው።
ስንት ሰው ላይ ጉዳት ደረሰ? ምን አይነት ጉዳቶች ናቸው የደረሱት? እንደምታውቁት ወይም እንደሰማችሁት
ሰዎች ወደ ሆስፒታል ሄደዋል። ሆስፒታሉም ይዟቸው ብትራሳቸው ሰዓት ስለሆነ
እሺ፣
ምንም ባይታወቅ ነገር የለም። ምንም ነገር እዛ በቃ ተከቦ በራሳቸው ናቸው ያጸዱ።
ስለዚህ የሞተ ይኑር ወይም በአካል ጉዳት ላይ በስንት ሰው ላይ እንደደረሰ እናንተ አታውቁም ማለት ነው? ወይም የሰማችሁት የለም?
ያ የእግር ተቆርጦ ሲወድቅ ምናምን አይተናል ያሉ ልጆች አሉ። ብዙ ነገር አይተናል ያሉ ልጆች አሉ። አግኝተናቸው ያናገርናቸው እናም ወደ ተክለ ሃይማኖት ሆስፒታል እንደተጋዙ።
በስንት ሰዓት ነበር ጉዳቱ የደረሰው?
ያው 7:30 አካባቢ ሰበቃ ስግደት እንዳለቀ ያው ተወሰነ 10 ደቂቃ 5 ደቂቃ በኋላ የሆነ በቃ ተነስተው መንዙማ የሚሉ ልጆች ነበሩ።
እሺ።
እና በዛ ሰዓት
እና እናንተ ግን ገብታችሁ ያያችሁት 10 ሰዓት ነው? ከ3 ሰዓት ወይም ከ2 ሰዓት ተኩል በኋላ ነው ማለት ነው?
አዎ። ያኔ ዙሪያውን ማንም አይነት ሰው ወደዛ መግባት አይችልም ነበር። ሱቆች ሁሉ ተዘግተው ነበር።
የተያዘ ሰው ወይም የታየ ሰው አለ ይሄንን አድርጓል የተባለ?
በርቀት ስናይ የሆኑ ሰዎችን ሻንጣቸውን ሲፈትሹ እያየን ነበረ። መንገደኞችን ሆነ እዛ መስጊዱ በር ላይ
እንጂ እዛ የወረወረው ሰው ከሰው መሀል የነበረው ሰው ይታወቃል ማን እንደሆነ ወይም በጥርጣሬም ያዩት ሰዎች አሉ?
የለም። ድንጋጤ ነበረ። ርችትም ነው ያሉን ሰዎች ነበሩ። እንደዚህ ምንም የተጠበቀ ማለት እንደዚህ ይሆናል የተባለ አይደለም። ይህን ርችት አለ አይደል? ወደ ላይ የደስታ የሚደረግ ነገር።
አሁን
እንደዛ እንደውም አንደኛው ጓደኛዬ እኔ እኮ አለ ጠገብ ያለው ልጅ ሂድ ምናምን ርችት ሊተኩስ ነው ብዬ ሂድ ምናምን እንደዚህ ዞር ስል እንደዚህ ዞር ብዬ ሌላ ቦታ ሳያለ ደም ምናምን አለ።
ከመስጂዱ አመራርና ከመንግሥት አካላት መረጃዎችን ለማግኘት እየጣረን እንገኛለን። የመስጂዱን ኢማምና የደህንነት ኃላፊውንም ለማግኘት ጥረት አድርገናል። የምናገኘውን ይዘን እንመለሳለን። የመንግሥት ኮሚኒኬሽንስ ጉዳዮች ሚኒስትሩ አቶ ጌታቸው ረዳ የሰጡት መግለጫ ማምሻውን በመንግሥት መገናኛ ብዙሃንና ለመንግሥቱ ቅርበት ባለው ፋና ብሮድካስቲንግ ተላልፏል። ሚኒስትሩ ፍንዳታው መድረሱን ተናግረው የጠፋ ሕይወት እንደሌለ ግን አመልክተዋል። በአምስት ሰዎች ላይ ከባድ፣ በ19 ሰዎች ላይ ግን ቀላል ጉዳት መድረሱን ብሔራዊ የመረጃና የደህንነት አገልግሎትና የፌዴራል ፖሊስን ጸረ ሽብር ግብረ ኃይል የጠቀሰው ዘገባ ይጠቁማል። ትኩስ መረጃ ባገኘንበት ጊዜ ይዘንላችሁ እንመለሳለን።
ሁለተኛውም ዘገባ እዚያው አዲስ አበባ ያቆየናል። በኢትዮጵያ አስቸኳይ ጊዜ ምግብ እርዳታ የሚፈልጉት ሰዎች ቁጥር 10.2 ሚሊዮን መድረሱን ይፋ ያደረገው የኢትዮጵያ መንግስት ዓለም አቀፍ ለጋሾች ድጋፍ እንዲያደርጉም ጥሪ አቅርቧል። አንዳንድ ዓለም አቀፍ የእርዳታ አስተባባሪዎች በበኩላቸው ድጋፍ በቶሎ ይመጣ ዘንድ የዓለም አቀፍ መገናኛ ብዙሀን ሽፋን አስፈላጊ ነው ሲሉ ጠቅሰዋል። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል።
ዛሬ ጠዋት በመንግስት ይፋ የተደረገው በድርቁ ምክንያት ለመጪዎቹ 12 ወራት ያስቸኳይ ጊዜ ምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር ነው። ዓለም አቀፍ ለጋሾችና ጉዳዩ የሚመለከታቸው አካላት በተገኙበትም ነው HRD ወይም የሰብአዊ እርዳታ ጥያቄ ሰነድ የሚባለው ይፋ የተደረገው። በዚህ መሰረት 8.2 ሚሊዮን የነበረው ያስቸኳይ ጊዜ ምግብ እርዳታ ፈላጊዎች ቁጥር 10.2 ሚሊዮን መድረሱ ታውቋል። በ430 የሀገሪቱ ወረዳዎች ለሚገኙት ለነዚሁ ተረጂዎች ለመድረስ የሚያስፈልገው የገንዘብ መጠን ደግሞ ከ25 ቢሊዮን ብር በላይ ወይም 1.4 ቢሊዮን የአሜሪካን ዶላር መሆኑ ተገልጿል። በአዲስ አበባው ኢሊሊ ሆቴል ለተሰባሰቡት የዓለም አቀፉ ማህበረሰብ ተወካዮች ገለጻውን ያደረጉት በቅርቡ የተቋቋመው የብሔራዊ የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ ናቸው። ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች በየትኞቹ የኢትዮጵያ አካባቢዎች እንደሚገኙ አብራርተዋል።
10.2 million beneficiaries will need emergency food assistance while 400,000 children under 5 and 1.7 million children pregnant and lactating women will require
10.2 ሚሊዮን ተረጂዎች የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። እድሜያቸው ከአምስት ዓመት በታች የሆነ 400,000 ሕፃናትና 1.7 ሚሊዮን ሌሎች ሕፃናትና ነፍሰ ጡር ሴቶችም የተመጣጠነ ምግብ ድጋፍ ይሻሉ። ከአጠቃላይ ቁጥር 37% ተረጂዎች በኦሮሚያ፣ 22% በአማራ፣ 15% በሶማሌ፣ 12% በትግራይ፣ 7.1% ደግሞ በደቡብና 4% በአፋር ክልል የሚገኙ ናቸው። 10 ሚሊዮን እርዳታ ፈላጊዎችን ፍላጎት ለማርካት የሚያስፈልገው የገንዘብ መጠን 1.4 ቢሊዮን ብር እንደሆነ ተገምቷል።
ኮሚሽነር ምትኩ ለቪኦኤ ሲናገሩ ላስቸኳይ ጊዜ የምግብ እርዳታው የሚያስፈልገው የገንዘብ መጠን ደረጃ በደረጃ የሚጠበቅ እንደሆነ አስረድተዋል።
10.2 ሚሊዮን የለደራሽ እርዳታ የሚቀርብለትን ህዝብ ለይተናል። ስለይ በየወሩ የሚያስፈልገው እርዳታ መጠን አለ። የምግብና ምግብ ነክ ያልሆነ አለ። በሱ መሰረት ነው የሚያስፈልገው 1.4 ሚሊዮን ቢሊዮን ዶላሩ አንዴ ሳይሆን የአመት ነው። ይሄ 12 ወራት ስለሆነ ከ12 ወራት መካከል የአንድ ወር እንለያለን። ለዛውን ጃንዋሪ ስንጀምር ለአንድ ወር የሚያስፈልገን በምግብና ምግብ ነክ ባልሆነ ምንድነው የሚለው እንደያለ በሱ መሰረት የሚያስፈልገንን እሱ ላይ እንሰራለን። እና መቶ ሙሉ የሚመጣ ነው አንድ አይደለ።
አቶ ምትኩ እንዳሉት እስካሁን ከዓለም አቀፍ ለጋሾች የተገኘው የገንዘብ መጠን አነስተኛ ነው። በየመን፣ በሶሪያና በኢራቅ ያለው ቀውስ ለኢትዮጵያ ሊሰጥ የሚችለውን ትኩረት እንደቀነሰው በንግግራቸው አመልክተዋል። ትኩረቱ ሊጨምር የተሻለ ምላሽም ሊገኝ እንደሚችል ግን ተስፋ አድርገዋል።
እንግዲህ በዋናነት ይሻሻላል ብለን እንጠብቃለን። ይሻሻል ብለን እንጠብቀው ሁለት መነሻ ነው። ከዚህ በፊት የሰራናቸው ስራዎች አሉ። አሁን ባለፈው ወደ 163 ሚሊዮን ዶላር ፕለጅ አድርገዋል ለልግስና ማለት ነው። እሱ በቀጣይነት በአዲስ 2016 በጀት አመት ይመጣል ብለን ነው የምንጠብቀው። ከዛ ባሻገር በተለያዩ መድረኮችም የበኩላቸውን ለማድረግ የገለጹበት ሁኔታ አለ። ስለዚህ ስላለ የተሻለ ነገር ይኖራል ብለን ነው የምንጠብቀው። ያም ቢሆን ግን ትልቁን ሚና የመሪነት ሚናውን አሁንም ሀብት እየመደበ የዜጎችን ህይወት መታደግና ብሎም ደግሞ መታደራዊ የመጠበቅ ኃላፊነት የመንግስት ነው የሚሆነው። ለዚህ ነው አሁን እዚህ ቅድም ይፋ ስናደርግ ከወዲሁ ማንም ሳይል 97 ሚሊዮን ዶላር የኢትዮጵያ መንግስት ለ10.2 ሚሊዮን ተረጂ ህዝባችን የሚውል መመደቡን እዚህ ገልጸናል። ለዚህ እንደተገለጸው ደግሞ ሌሎቹ የበኩላችን ጥረት እናደርጋለን የሚል ነገር አስቀምጠዋል። ቅድም ያገኘነው ለምሳሌ ስዊድንና የካናዳ መንግስታት ተጨማሪ በጀት እንመድባለን የሚል ነገር ስላለ ይሻል ነገር እንጠብቃለን።
የእርዳታ ሰራተኞች በድርቅ ወደ ተጎዱት አካባቢዎች የሚሄዱበት ሁኔታ ይበልጥ እንዲመቻች፣ ተጨማሪ ሰራተኞችን ማምጣት እንዲቻልም የቪዛ ሁኔታ እንዲፋጠን የሚሉት የአሜሪካና የሌሎች ለጋሽ ሀገራት አምባሳደሮች ያነሷቸው ጥያቄዎች ናቸው። መንግስት ስለ ድርቁና ስለ እርዳታ እንቅስቃሴው በየጊዜው መረጃ እንዲሰጥም ጠይቀዋል። የድርቁ ሁኔታ የዓለም አቀፍ የመገናኛ ብዙሃንን ሽፋን ሊያገኝ እንደሚገባው የተናገሩም አሉ። ከነዚህ አንዱም የዓለም አቀፉ የህፃናት አድን ድርጅት ሴቭ ዘ ቺልድረን የኢትዮጵያ ዳይሬክተር ጆን ግርሃም ናቸው። ይህንኑ ሐሳባቸውን ለቪኦኤ ማብራርተዋል።
The world today you really do need things to be in the media to be covered in international news and so on in order for even you know political officials in different countries and so on to take these things seriously.
ሁሉ ዓለም ይከባሁን ዓለም ነገሮች በመገናኛ ብዙሃን እንዲዘገቡ በዓለም አቀፍ ዜናዎች እንዲካተቱ ሽፋን እንዲሰጣቸው ያስፈልጋል። በተለያዩ ሀገራት የሚገኙ የፖለቲካ ባለስልጣናት ከልብ እንዲመለከቷቸውና እንዲያጤኗቸው። በኢትዮጵያ ድርቅ አለና ድጋፍ ያስፈልጋል ብለህ ብትጠይቅ እንዴት ስለዚህ ነገር በተለያዩ ሚዲያዎች አልሰማሁም ይላሉ። መንግስት በቅርቡ የተለያዩ መረጃዎችን ማሰራጨቱን አውቃለሁ። ሚዲያው እንዲያተኩርበት ግን የበለጠ መሰራት አለበት። በሚዲያው በኩል ደግሞ የተሻለ ምላሽ እንዲሰጥ ጫና ማድረግ ያስፈልጋል።
ከመጪዎቹ 12 ወራት በኋላ የመህሩ ሁኔታ እንደሚስተካከል ተስፋ ተደርጓል። ከኤልኒኖ በኋላ ላሊና ሊከተል ስለመቻሉ የተጠየቁት ኮሚሽነር ምትኩ ትንበያዎች ያንን አያሳዩም ነው ያሉት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
GoFundMe በግርድፉ ወደ አማርኛ ሲመለስ ድጋፍህን ስጠኝ በሚል ስያሜ በሚታወቀውና በሚሊዮኖች የሚቆጠሩ ሰዎች ከ1 ቢሊዮን ዶላር በላይ በ365 ቀናት ውስጥ ሊሰበስቡ የሚችሉበት ድረገጽ ነው። ሁለት ኢትዮጵያውያን ድረገጹን በመጠቀም በአሁኑ ጊዜ ኢትዮጵያ ውስጥ የምግብ እጥረት ለደረሰባቸው ወገኖች እርዳታ አሰባስበዋል። እስከዛሬም ከ30,000 ዶላር በላይ የሰበሰቡ ሲሆን በዛሬው ዕለት ደግሞ ገንዘቡን ለዓለም ምግብ ፕሮግራም WFP ለተራቡ ወገኖች እንዲያደርስ አስረክበዋል። ሳሌም ሰሎሞን በርክክቡ ስነ ስርዓት ላይ ተገኝታ ያጠናቀረችውን ነው።
አብርሃም እባላለሁ። በሚኒሶታ ነው የምኖረው። ዛሬ እዚህ የወርልድ ፉድ ፕሮግራም ቢሮ የመጣሁት ከኢትዮጵያ ውስጥ ከተከሰተው ረሃብና ድርቅ ጋር በተያያዘ የተወሰነ የገንዘብ ማሰባሰብ አድርጌ ነበረ እና እሱን ገንዘብ በወርልድ ፉድ ፕሮግራም በኩል በረሃብ ለተጎዱት ወገኖቻችን ለማስተላለፍ ነው የመጣሁት።
እኔ ደግሞ ዶክተር አበበ አረጋዊ እባላለሁኝ። ያው አብርሃም እንደገለጸው አላማችን አንድ ነው። ህዝባችን እየተራበ ነው በድርቅ ምክንያት እና እኛ ኢትዮጵያኖች ራሳችን በራሳችን መቻል ይኖርብናል። ሁልጊዜ ሰው ለማኝ አንሆንም በሚለው መንስኤ ነው ገንዘብ ማሰባሰብ የጀመርነው። ይሄ መጀመሪያው ነው እንጂ የመጨረሻው አይደለም። ሌላ ጊዜም በተደጋጋሚ የምንመጣ እንደምንሆን ተስፋ እናደርጋለን። ለዚህ ነው እዚህ መጣ ነው።
መጀመሪያ ስለ የምግብ እጣት ኢትዮጵያ ውስጥ እንዴት ሊያውቁ ቻሉ? ዘመድ ወይም በድርቁ የተጠቃ ሰው ወገን አሉት ኢትዮጵያ ውስጥ?
ስለ ኢትዮጵያ እንግዲህ ስለ ድርቁ ከእኔ እድሜ ከአብርሃም በጣም ረጅም ስለሆነ ከሰባዎቹ ጀምሮ ያሉትን ድርቆች ኢትዮጵያ በምኖሩበት ጊዜ ከሰላሳ ዓመት በፊት በደንብ አድርጌ ያቸዋለሁ። ትልቁ ድርቅ እስከ መንግስት መናወጥ ያመጣውን በደንብ አድርጌ በአይኔ አይቼዋለሁ እና በየጊዜው ይሄ የድርቅ ሁኔታ ይከሰታል በዓለም ላይ ማለት ነው። ይሄ ኤልኒኞ የሚባለው ነገር በተነሳ ቁጥር ወደ አፍሪካ ሊዘንብ የሚችለውን ንፋስ ውሃ ያዘውን ወደ ደቡብ አትላንቲክ ስለሚጎትተው ድርቁ ይመጣል። ከአምስት ከሰባት ዓመት ተደጋጋሚ ነው እና ሁልጊዜ የምንጠብቀው ነገር ነበር። አንፎርቹኔትሊ አሁን በቅርብ ጊዜ በተነሳው ኤልኒኖ ኢትዮጵያ ውስጥ ከፍተኛ ድርቅ መግባቱ በዓለም ዜና ምንጮች ሲዘገብ ሰማሁኝ። በዚያ በተነሳ ነው እንግዲህ ይህንን የገንዘብ ስብሰባ የጀመርኩት ማለት ነው።
እርሶስ እንዴት ስለ ረሃቡ ሊሰሙ ይችላሉ?
ያው እንደተባለው እንግዲህ የረሃቡ ጉዳይ ታሪካዊ የሆነ የራሱ አመጣጥ አለው። ከዛ በተጨማሪ ግን ሰሞኑን በሆነው ነገር ዓለም አቀፍ የመገናኛ ብዙሃኖች ቢቢሲን ጨምሮ ዓለም አቀፍ ድርጅቶች እንደ ዩናይትድ ኔሽን ያሉ ዓለም አቀፍ ድርጅቶች ረሃቡ ላይ ይህ ዓመት ከጀመረ ጀምሮ ሰፊ ዘገባና ሪፖርት ሲያቀርቡ ነበረ። ያንን ለመከታተል እድል አጋጥሞኛል። አንብቤዋለሁ የተወሰነ ነገሩን እና የችግሩ ከጊዜ ወደ ጊዜ እየተባባሰ እያደገ ነው የመጣውና አንድ ትልቅ በዛ መንገድ ነው ረሃቡ መከሰቱን ያወቁት በሚዲያዎች እና መንግስትም ደግሞ የራሱን ሪፖርት አውጥቷል በተወሰነ መልኩ እና
እሺ፣ ስለ እዚህ ላሉት ውጭ ሀገር ላሉት ኢትዮጵያውያን ለምሳሌ እንደዚህ አይነት ችግር ሲያጋጥም መንግስት ወይም ሌሎች አካሎች እንዲፈቱት ነው የሚጠብቁት ብሎ ነው የሚታሰበው እና እንደዚህ አይነት ኢኒሽቲቭ ለማበረታታት ወይም መልእክት ካሉት
እንግዲህ መልእክት ምንድን ነው? እኛ ኢትዮጵያውያን ሁልጊዜ የሰው እጅና አይን ተመልካች መሆን የለብንም። በእርግጥ አሁን የተከሰተው ድርቅ ከኛ አቅም በላይ ነው። እንኳንስ የኢትዮጵያ መንግስትና አሜሪካ ውስጥ ቢከሰትም ከቁጥጥር በላይና እርዳታ የሚጠይቅ ሁኔታ ነው ብዬ ነው እኔ የምገምተው እና ግን ሁላችንም የተወሰነ ሰው ብንረዳና ነፍስ ብናድን እኛም ራሳችን እንደሰትበታለን፣ ለሀገራችንም ብዙ ነገር አድርገናል። ደግሞ ከተባበርን እንኳንስ ትንሽና ብዛት ያለውን ወገናችንን ልናድን እንችላለን። እዚህ ያለን ብቻ ሳንሆን ኢትዮጵያ ውስጥ ያሉትን በሙሉ ሁላችን በመተባበር ህዝባችን ልንረዳ እንችላለን። ሀይል አለን አንድ ከሆን።
በዛ ላይ ለመጨመር እንግዲህ ምንድን ነው የግል አስተዋጽኦ በማንኛውም ሁኔታ አስፈላጊ ነው፣ ጠቃሚም ጭምር ነው። ያው የድርቅና ረሃቡ ጉዳይ ሰፊ ርብርብ የሚጠይቅ ነው። ነገር ግን ደግሞ እኛ እንደ ግለሰብ እንደ ዜጋ ኃላፊነት አለብን እና ያንን ኃላፊነትም ከመወጣት አንጻር ነው። ከእንደገና ደግሞ ፐርሰናሊ ሳትስፋይድም ነው ነው እኔ በግሌ ምን አደረግኩ ከማዘን ወይንም ነው ከመቆጨት በተጨማሪ ከዛ ባለፈ ደግሞ በግል ኃላፊነት መወጣት አለብን እንደ ዜጋ እና በውጭ ሀገር የሚኖሩ ኢትዮጵያውያን በተለይ በሰሜን አሜሪካ፣ በአውሮፓ፣ በአውስትራሊያ፣ ካናዳ የሚኖሩ ሰዎች የችግሩን አሳሳቢነት በመረዳት ሁሉም ሰው የሚችለውን አስተዋጽኦ አድርጎ ችግሩን ሙሉ ለሙሉ መቅረፍ እንኳን ባንችል ሚኒማይዝ ዳሜጁን ሚኒማይዝ ከማድረግ አኳያ ትልቅ ለውጥ ሊፈጥር ይችላል ብዬ አስባለሁ። እኛም ደግሞ ከዶክተር አበበም ጋር በመሆን ይህንን ያደረግነው ያው የግለሰቦች ሚና ትልቅ ነው ከሚለው
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገር። የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ባወጣው መግለጫ በአሁኑ ጊዜ በአገሪቱ በተለያዩ ክፍሎች የተነሱትን ችግሮች ለመፍታት መንግስት የተከተለው መንገድ አሳስቦኛል ብሏል። የፌዴራል ስርዓቱ መሰረት ቋንቋ መሆኑ አሁን ለተፈጠሩት ችግሮች መንስኤ ነው ሲል የገለጠው ኢዴፓ የደረሱትን ጉዳቶች የሚያጣራ ገለልተኛ አካል እንዲቋቋምም ጠይቋል። ጋዜጣዊ መግለጫውን የተከታተለው መለስካቸው አምሃ ተከታዩን ዘግቧል።
የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ባሰራጨው መግለጫ የአዲስ አበባንና በአካባቢዋ ያሉ የኦሮሚያ ልዩ ዞን ከተሞችን ያቀናጀ ልማት ማስተር ፕላን ይፋ ከተደረገ ጀምሮ በኦሮሚያ የተነሳው ተቃውሞ መፍትሄ እንዳላገኘ ይናገራል። መፍትሄ ከማግኘት ይልቅ ይላል መግለጫው እየተባባሰና አብዛኛውን የኦሮሚያ ክልል ህብረተሰብ ባካተተ መልኩ መጠነ ሰፊ ተቃውሞ እየታየ ይገኛል። በተጨማሪም በጎንደር ከተማ ማረሚያ ቤት በተነሳው የእሳት ቃጠሎ ምክንያት በታራሚዎች ላይ የተፈጸመው የሰብአዊ መብት ጥሰት እጅግ የሚያሳዝን ሆኖ አግኝቼዋለሁ ሲል ያብራራል። በዚህም መንግስት የተከሰቱ ችግሮችን ለመፍታት የወሰዳቸውን እርምጃዎች እንዳሳዘነው ኢዴፓ ያስገነዝባል። እንደ ኢዴፓ ስራ አስፈጻሚ መግለጫ ከሆነ የሀገሪቱ የፌዴራል አደረጃጀት በዋናነት ቋንቋን መሰረት ያደረገ በመሆኑ አሁን የሚታየውና ወደፊትም ከዚህ በባሰና በተጠናከረ መልኩ ሀገርን እስከ መበታተን የሚደርስ አደጋ እንደሚፈጥር ያምናል። የኢዴፓ የድርጅት ጉዳዮች ኃላፊ አቶ ኤርሚያስ ባልከው የፌዴራል ስርዓቱ በሀገሪቱ ውስጥ ያሉ ችግሮችን ሊፈታ በሚችል መንገድ መመስረት አለበት ይላሉ።
ሁሉም ሰው ማለት ነው የአገሩ ባለቤትነት በሚሰማው መልኩ መዋቀር አለበት። አሁን ትልቁ ፕሮብሌም እኮ ብዙ ክልሎች ላይ ግጭቶች ይፈጠራሉ፣ የክልል በተለይ ድንበሮች ላይ። ይሄ ነገር የሚፈጠረው ኢትዮጵያን እንደ አገር ከማሰብ ይልቅ የእኔነት በጣም ይወረድና በጠባብ ብሔረተኝነት ስሜት የእኔነት ስሜት በመፍጠር ጭምር ነው። ስለዚህ የዚህን ሁሉ ችግር ሊፈታ የሚችለው ሁሉንም ሰው የሚያስማማና ሁሉንም ሰው ደግሞ ተጠቃሚ የሚያደርግ የፌዴራል አደረጃጀት ሊኖር ይገባል። ክልሎችም የሚኖራቸው ስልጣን ዝም ብሎ ለይስሙላ ሳይሆን ኤክሰርሳይዝ የሚያደርጉት ተግባር ላይ የሚያውሉት ስልጣን ነው የሚያስፈልጋቸው ብለን ነው የምናምነው። ይህንን ማድረግ ሲቻል የችግሩን ምንጭ ነው የምናደርቀው።
ሰሞኑን ከኦሮሚያ ብሔራዊ ክልላዊ መንግስት ባለሥልጣናት ጉዳዩን በተመለከተ የሚሰጡት አስተያየቶችና ይፋ መግለጫዎች ግን ትኩረት ሰጥተው ያስረዱት እነዚህን ችግሮች የፈጠሩት መንግስት በሽብርተኝነት የፈረጃቸው የኦሮሞ ነጻነት ግንባር ኦነግ፣ ግንቦት ሰባትና አንዳንድ አገር ውስጥ በሰላማዊ ትግል ስም የሚንቀሳቀሱ ጽንፈኛ የፖለቲካ ድርጅቶች መሆናቸውን ነው። የፓርቲው መግለጫ እንደሚለው የተፈጠረውን ችግርና የደረሰውን ጉዳት አስመልክቶ ጉዳዩን የሚያጣራ ገለልተኛ ኮሚቴ ተቋቁሞ ችግሩን እንዲያጣራ ይጠይቃል። ይህ ኮሚቴ እንዴት ባለ መንገድ መቋቋም እንዳለበትና ስለሚሰጠው መፍትሄ ተፈጻሚነትም አቶ ኤርሚያስ ባልከው ተጨማሪ ማብራሪያ ሰጥተዋል።
ዋነኛው ነገር የአጣሪ ቡድን ሲቋቋም በህብረተሰቡ ዘንድ የሚያመጣው ውጤት ተአማኒ መሆኑ መረጋገጥ አለበት። ተአማኒነቱ ሊረጋገጥ የሚችሉ ገለልተኛ ሊሆኑ የሚችሉ አካላት ተሳትፎ ሲያደርጉበት ነው። እነዚህ አካላት በአንድ በኩል ተቋማት አሉ፣ ገለልተኛ የሆኑ ተቋማት፣ ገለልተኛ መሆናቸው የተረጋገጡበት ተቋማት፣ ታዋቂ የሆኑ ግለሰቦች እና በህብረተሰቡም ዘንድ ተሰሚነትና ተደማጭነት ያሏቸው ግለሰቦች አሉ። እነዚህ በተካተቱበት ሁኔታ ህጋዊ የሆነ በፓርላማው ሊሆን ይችላል፣ ህጋዊ የሆነ አካል እውቅና ተሰጥቷቸው ቦታው ድረስ ሄደው ሲያጣሩ ችግሮች በማይገጥሙበት መልኩ ችግሩን ከምንጩ ለማድረግ ችግሩ ድጋሚ ችግር ሆኖ እንዳይፈጠር ለማድረግ ግልጽ የሆነ አሰራር በመፍጠር እታች ድረስ በመወረድ ነገሩ በግልጽ እንዲጣራ ተበዳዮች ተጎጆዎችን በደንብ ባገናዘበና ባገኘ መልኩ የሚጣራበትና በሚመጣው ሙጤት ደግሞ ዝም ብሎ ተጣርቶ መምጣት ብቻ አይደለም አለበት ብለን ነው እናምነው። ተጣርቶ ከመጣ በኋላም ደግሞ ተገቢ ያልሆነ እርምጃ የወሰደ አካል ካለ ህጋዊ የሆነ እርምጃ የሚወሰድበትን አሰራር መከተል አለበት ብለን እናምናለን።
በኦሮሚያ ብሔራዊ ክልላዊ መንግስት በተለያዩ ስፍራዎችና የትምህርት ተቋማት የተከሰከሰውን ውከት ተከትሎ መንግስት ለሐሰተኛ ፕሮፓጋንዳ አንዳንድ ወገኖች እንዳይታለሉ ማሳሰቢያዎችን ሲሰጥ፣ በብዙ ስፍራዎችም ሁኔታዎች እየተረጋጉ መሆናቸውን ይገልጻል። ተቃዋሚ የፖለቲካ ፓርቲዎች ደግሞ በተጻራሪው ተቃውሞው ግለቱን እየጨመረ መሆኑንና በሰው ህይወት የሚደርሰው ጉዳትም እየከፋ መሄዱን ይናገራሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እናሰማለን።
ሰላም ቪዎች እንደምን አላችሁ? አስተያየቴ በተጣገባ ክርክር ላይ ነው። አቶ ማሃሪ በሚሉት ላይ ነው አስተያየቴ። አቶ ማሃሪ ያው የህወሓት አስተጣኖች እንደሚሉት ነው የሚሉን፣ እውነቱን አትንገሩን። እውነቱን ከነገራችሁን ደግሞ እናንተ ጠባቦች ናችሁ፣ ጥላቻ ስላለባችሁ ነው በትግሬ ላይ፣ ትምክህተኛ ናችሁ፣ የቀድሞ ስርዓት ናፋቂ ናችሁ። ይሄ የተለመደ አባባል ነው። የህወሓት ባለስልጣናት ይሄን በሙሉ ይሉናል፣ እርስዎም የደገሙት ያንን ነው። እውነቱ ግን የህወሓት የበላይነት አለ የለም፣ እርስዎም አምነዋል እንዳለ። ነገር ግን ደግሞ እርስዎ ምክንያት ደግሞ አሉት ደግሞ ምንድን ነው? ሌላው ብሔረሰብ ልምድ ስላለው ነው፣ የህወሓት ጀነራሎች ልምድ ስላላቸው ነው። በአንድ ቀን አዳር ሌላውን ብሔረሰብ ጀነራል ማድረግ ምናምን እንዴ? ሌላው ብሔረሰብ ልምድ የማያገኝ ልምድ ንቀት ነው እኮ ይሄ። እስቲ ለቁና እናሳያችሁ። አንድ ቀን አዳር ጀነራል አናረገም ያላችሁት ህወሓት ከጫካ እንደመጣልን መሳሪያውን እንደያዘ በአንድ ጀነራል ማድረጊያ ሲያገኛል ሲያገኙት እያንዳንዱ መጥቀስ ይቻላል። ግማሾቹ መሳሪያ አስቀምጠው አቶ ሲባሉ፣ ሌሎቹ ደግሞ ጀነራል ሆኗል ባንዴ። በአጠቃላይ ባለፉት 4 ዓመት ሙሉ የህወሓት የበላይነት እንደሆነ ማንም ግልጽ ነው። ሁሉን ነገር ቢዝነስ ሁሉ ሳይቀር ነጋዴው ሁሉ በሙሉ የጦር ኃይሉ ደህንነቱ ፋይናንሱ በህወሓት ነው። ባለፉት 4 ዓመት በሙሉ ቅኝ ገዢ እንጂ መሪ ኑሮን አያውቅም። ቅኝ እየተገዛን ነው።
ሄሎ ቢዎች እንደምናችሁ። አርብ ዕለት የተላለፈው ስታ ገባ ደምጭ ነው የምደውለው። ደመና እባላለሁ። ከዚህ ከዩች ነው የምደውለው። አቶ ፍቃደ ትንሽ ሚዛናዊ ለመሆን ቢሞክሩ ጥሩ የተሻለ ይመስለኛል። ሰውን ሲናገሩ ሀቅ ተመረከዘ መምህር አይዋሽም ምናምን ይላሉ እና ትንሽ ግልጽ ቢያደርጉት ይሻላል ያላቸው መረጃ እና በመጀመሪያ ነገር ውትድርና ማለት ፕሮፌሽን ቴክኒካል የሆነ ስራ ነው እና ይሄ ደግሞ የሚሰጠው ዝም ብሎ ብሔር አስተዋጽኦ ምናምን ሳይሆን ማመን በስርዓቱ እና በህገ መንግስቱ ማመን ይጠበቅባል። ዝም ብለህ የሚሰጥ ነገር አይደለም እና አንድ ሰው ሳሞራ ለማለት ይመስለኛል የተናገሩት እና እሱም በመቀየር የሚመጣ መፍትሄ አለ ብለው የሚያስቡ ከሆኑ በጣም እየተሳሳቱ ነው። ዲሞክራሲ ማለት ሂደት ማለት እሱ ነው፣ መተካካት ነው። ዘላለማዊ ሰው የለም። ከዚህ በፊት እንደተባለው 30ም 40ም ሺህም ወጥተዋል። ሌሎችም አዲስ እየተቀየሩ ናቸው። ቋሚ ሰው የለም እና ይህች ሀገር የሚረከቧት እነሱ ናቸው። ስለዚህ ቋሚ ሀገር እንጂ ቋሚ ሰው የለንም። ስለዚህ ትዕግስት አድርገው በሂደት የሚስተካከል ነገር እያስተካከል መሄድ አይቻልም ወይ? እንደገና ፍርሰህ እንደገና ሌላ መምጣት፣ አማራ መጣ፣ ኦሮሞ መጣ፣ ሌላ መጣ እያል ትንሽ ጥላቻና የድሮ መናፈቅም ይመስላል። እውነት ነው የተናገረው አስተማሪው።
አሁን የምሽቱ ምርጥ ዜማ ነው ሰዓቱ።
ልክ ነው ሰለሞን። እዚህ ግድም ፋታ እንወስዳለን። በኢትዮጵያ ሰዓት አቆጣጠር የስርጭታችን አጋማሽም አልፈናል። ከምሽቱ 3 ሰዓት ከ40 ያመለክታል የስቱዲዮ ሰዓታችን። ታዲያ ለደቂቃዎች ፋታ እንወስዳለን። በጃኖች ማርዬ ኃይሉ ነው።
Marishat marolala yalane malimanyam yanchingala Mariye marishat marolala yalane malimanyam yanchingala ለገናሽ ታሞ ድምር ሚላል ማረይ ልብና ታሞ መግሪጎንደ ማረይ መገንጎንደ ባንዘልከን ቋን ማረይ አብነነደ ለሚያማልለ ማረይ ለገናሽ ታሞ ድምር ሚላል ማረይ ልብና ታሞ መግሪጎንደ Marie, magane gonde, banzal kenkwan, Marie, abel nede. Etsish kamasa gayete, chemetemo, aynish manana yeyete, slamelemo. Sawiya parrawin de big maudadeen, aykote maslo shalai bala ahod hod.
Ye jano haylu nabbara, Marie yale, chawetelen armacho chahun, wode huletenyo agamashit. ንብሮችን ዘልቃለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑት ጨምቆ ያቀርባል። አስቸኳይ ረድኤት የሚያስፈልጋቸው ኢትዮጵያውያን ከ10 ሚሊዮን በላይ መሆናቸው ተገለጸ። አዲሱ ኢትዮጵያና የኬንያ ስምምነት የሁለቱን ሀገሮች ድንበሮች እንደሚያለማ ታወቀ። የቻይና እና የአፍሪካ ግንኙነት እየተለወጠ ነው ተባለ። የሚሉትን ርዕሶች ነው በዛሬው ቅንብራችን የምናቀርበው። ዋሽንግተን ፖስት እንዲሁም ሌሎች የዓለም ጋዜጦችና ድረገጾች የኢትዮጵያ መንግስት ከ10 ሚሊዮን በላይ የሚሆኑ ወደ 6 ሚሊዮን የሚጠጉ ልጆች የሚገኙባቸው ሰዎች በሀገሪቱ በተከሰተው ከባድ ድርቅ ምክንያት ስከመጪው ጥር ወር ባለው ጊዜ ውስጥ አስቸኳይ የምግብ እርዳታ ያስፈልጋቸዋል ማለቱን አስተጋብተዋል። የኢትዮጵያ የአደጋ መከላከልና ዝግጅነት ኃላፊ አቶ ምትኩ ካሳ እስካሁን ባለው ጊዜ ከለጋሾች የተገባው ቃል ስላልደረሰ የኢትዮጵያ መንግስት የራሱ ያስቸኳይ ጊዜ ምግብ ረድኤት እያከፋፈለ ነው። እስካሁን ባለው ጊዜም በድርቁ ምክንያት የሞተ ሰው የለም ማለታቸውን ዋሽንግተን ፖስት ጋዜጣ ዘግቧል። ድርቁ በመጪው ጥር ወር በሚገባው አዲስ ዓመትም የሚቀጥል መሆኑን ያስታወቁት የኢትዮጵያ ምክትል ጠቅላይ ሚኒስትር ደመቀ መኮንን ዋናው እንቅፋት የሆኑት የመጓጓዣና የአቅርቦት እጦቶች ናቸው ማለታቸውን ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኦል አፍሪካ ዳትካም የተባለው ድረገጽ የኢትዮጵያና የኬንያ መንግስታት ባለፈው ማክሰኞ የተፈራረሙት ስምምነት በኢጋድ ማለት በምስራቅ አፍሪካ የኢኮኖሚ ትብብር በይነ መንግስታትና በተባበሩት መንግስታት ድርጅት አጋርነት በሁለቱ ሀገሮች ድንበሮች መካከል ሰላም እንዲኖር ኬንያ ውስጥ በሰሜን ማርሳቢት ወረዳ በኢትዮጵያ ደግሞ በደቡባዊ ቦረና ዘላቂ እድገት እንዲኖር ለማድረግ እንደሆነ ጠቁሟል። በኢትዮጵያ ቦረና ቀጠናና በኬንያ ማርሳቢት ወረዳ ዘላቂ ሰላም እንዲሁም የኢኮኖሚና የማህበረሰባዊ ለውጥ እንዲደረግ የሚያስችል 200 ሚሊዮን ዶላር የሚፈጅ የአምስት ዓመታት ድንበር ዘለል ፕሮግራም የከፈቱት የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና የኬንያው ፕሬዚደንት ኡሁሩ ኬንያታ ናቸው። ይኸው ስምምነት በሁለቱ ሀገሮች ድንበሮች የአካባቢ ጥራት እንዲጠበቅ፣ ንግድና ልማት እንዲጎላበት እንዲሁም ተቻችሎ የመኖሩ ሁኔታ እንዲዳብር እንደሚያደርግ olafrica.com ድረገጽ ጠቁሟል። የኢትዮጵያ ዓላማ በ15 ዓመታት ውስጥ ከበካይ የካርቦን ልቀት ነፃ የሆነች የመካከለኛ ገቢ ያላት ሀገር መሆን ነው። የኬንያ ራዕይ ደግሞ በ15 ዓመታት ውስጥ በዓለም ደረጃ ሙሉ ብቃት ያላትና ከፍተኛ ጥራት ያለው የኑሮ ደረጃ ያላት ባለጸጋ ሀገር መሆን ነው። ይሁንና በሁለቱ ሀገሮች ድንበሮች ያለው የመሰረተ ልማት ይዘትና የአገልግሎት አቅርቦቶች ደካማ፣ የትምህርቱ ደረጃ ዝቅተኛና ድህነት የተስፋፋባቸው መሆኑን እንዲህ አይነቱ ሁኔታም በአርብቶ አደሩ ማህበረሰብ ዘንድ በተለይም በውሃና በግጦሽ ቦታዎች እጥረት ምክንያት ግጭቶች እንደሚደጋገሙ olafrica.com ድረገጽ ላይ የወጣው ጽሑፍ ጠቅሷል። በኢትዮጵያና በኬንያ ድንበሮች መካከል በሁለቱ ሀገሮች ድንበሮች አካባቢ ኦፊሴላዊ ያልሆነ የንግድ ልውውጥ ያለ ቢሆንም ሁለቱ ሀገሮች የተፈራረሙበት መርሃ ግብር በአካባቢው ያሉትን ያልተነኩ የኤነርጂና የማዕድን ሀብቶችን በማልማት በስጋና በቁም ከብት ንግድ ላይ ያተኩራል። በተለይም ለወጣቶች የሥራ ዕድል እንዲከፈት ያደርጋል ሲል olafrica.com ላይ የወጣው ጽሑፍ አስነብቧል። ፎሪን አፌርስ የተባለው መጽሔት ድረገጽ በበኩሉ ስለ ቻይናና የአፍሪካ ግንኙነት መሻሻል ባወጣው ጽሑፍ ባለፈው አርብ 16ኛው የቻይናና የአፍሪካ መድረክ ጆሃንስበርግ በተካሄደበት ወቅት በዓለም በኢኮኖሚ ትልቅነት ሁለተኛ በሆነችው ቻይናና በፍጥነት እያደገች በመሄድ ላይ ባለችው አፍሪካ መካከል ያለው አዲስ ግንኙነት በግልጽ ተንጸባርቋል ይላል። በየሶስት ዓመታቱ የሚካሄደው የቻይናና የአፍሪካ ሀገሮች ትብብር ጉባኤ በሁለቱም በኩል ከፍተኛ የኢኮኖሚና የፖለቲካ ውይይት የሚካሄድበት መድረክ ነው። ቻይና በስብሰባው ላይ 60 ቢሊዮን ዶላር የሚሆን ገንዘብ በብድር በእርዳታ በመዋለ ንዋይ ፍሰትና በሌሎች የገንዘብ እርዳታዎች መልክ እንደምታቀርብ ባስታወቀችበት ወቅት በሚዲያዎች ትልቅ ቦታ አግኝታለች ሲል ድረገጹ ገልጿል። ያም ሲባል ግን የቻይናና የአፍሪካ ግንኙነት ውጥረት ውስጥ እንደገባ ዘገባው ሲያስረዳ፣ ቻይና ከአፍሪካ ጋር ያላት ግንኙነት በስፋትና በምታደርጋቸው ነገሮች ብዛት ሳይሆን በዘላቂነቱና ከመንግስት ለመንግስት ግንኙነት በላይ በሚዘሉ ነገሮች ላይ መሆን እንዳለበት ድረገጹ ላይ የወጣው ጽሑፍ ያስገነዝባል። የቻይናው ፕሬዚደንት ሺ ጂንፒንግ በመጀመሪያው የውጭ ሀገራት ጉብኝታቸው የኮንጎ ሪፑብሊክን፣ ደቡብ አፍሪካንና ታንዛኒያን በመጎብኘት አፍሪካ ለቻይና የውጭ ጉዳይ ፖሊሲ ያላትን ጠቃሚነት አሳይታለች ይላል ጽሑፉ። የአፍሪካ መንግስታት በበኩላቸው የቻይናን በውስጥ ጉዳይ ያለመግባት ፖሊሲን አቅፈው ተቀብለዋል። በዚህ መሰረት የአፍሪካና የቻይና የንግድ ልውውጥ በ22 እጥፍ ጨምሯል። ከ15 ዓመታት በፊት 10 ቢሊዮን ዶላር የነበረው የንግድ ግንኙነት እስከ አምና በነበረው ጊዜ ውስጥ 220 ቢሊዮን ዶላር ደርሷል። አፍሪካ ከቻይና ጋር ከምታደርገው የንግድ ግንኙነት ወደ ግማሽ የሚጠጋው በነዳጅ ዘይትና በተፈጥሮ ሀብት ላይ ያተኮረ ነው። ቻይና በበኩሏ ብቻዋን በአፍሪካ ወሳኝ የሆነውን የመንገዶች የድልድዮችና የቴሌኮሙኒኬሽንስ መሰረተ ልማት ለመዘርጋት በገንዘብና በጉልበት ረድታለች። የቻይና ኩባንያዎችም ርካሽ ጉልበት ወደሚገኝባት አፍሪካ በዝግታ እየተንቀሳቀሱ ነው። ከነዚህም አንዱ ከአዲስ አበባ ወጣ ብሎ የሚገኘው ልዩ የኢኮኖሚ ቀጠና ነው ይላል ፎሪን አፌርስ የተባለው መጽሔት ድረገጽ ላይ የወጣ ጽሑፍ። ይሁንና የቻይናና የአፍሪካ ግንኙነት ተግዳሮቶች እየገጠሙት እንደሆነ ዘገባው ጠቅሷል። በዓለም ደረጃ የታየው የሸቀጣሸቀጥ መዳከም ከቻይና ኢኮኖሚ ከማምረት ወደ አገልግሎት ሰጭነት መለወጥ ጋር ተዳምሮ ቻይና በአፍሪካ የምታፈሰው መዋለ ንዋይ ከአምና አንስቶ በ40 ከመቶ ቀንሷል። የአፍሪካ መሪዎችም ቻይና ከአፍሪካ ጋር ያላትን ግንኙነት እየነቀፉ ነው። ቻይና የእጅ አዙር ቅኝ ገዢዎች ያደርጉት እንደነበረ፣ የአፍሪካን ጥሬ አለባ በቻይና ምርቶች መለወጡን ከቀጠለች ዘላቂነት አይኖረውም ሲሉ የደቡብ አፍሪካው ፕሬዚደንት ጃኮብ ዙማ ከሶስት ዓመታት በፊት ቤጂንግ በተደረገው የትብብር መድረክ ጉባኤ አሳስበው ነበር። የቻይና መንግስት በበኩሉ እንዲህ አይነቱን ስጋት ለማቃለል እየሞከረ ነው። ቻይና በአፍሪካ ላሉት የተባበሩት መንግስታት ድርጅት ሰላም ጠባቂ ኃይሎች የሕክምናና የኢንጂነሪንግ ባለሙያዎችን ስታዋጣ ቆይታለች። ከቅርብ ዓመታት ወዲህ ግን በደቡብ ሱዳንና በማሊ ላሉት ተልእኮዎች ወታደሮች በመላክ እየረዳች ነው። ባለፈው መስከረም ወር የተባበሩት መንግስታት ድርጅት ሰባኛ ጠቅላላ ጉባኤ በተካሄደበት ወቅት በቀጣዮቹ 5 ዓመታት ውስጥ የ100 ሚሊዮን ዶላር ወታደራዊ እርዳታ ለአፍሪካ ህብረት እንደምትሰጥ፣ 8000 ወታደሮች ደግሞ ለአዲሱ የተባበሩት መንግስታት ድርጅት ተጣባቂ ኃይል እንደምታቀርብ አስታውቃለች ሲል የፎሪን አፌርስ መጽሔት ድረገጽ ላይ የወጣው ጽሑፍ ጠቁሟል። የቻይናው ጠቅላይ ሚኒስትር አምና አፍሪካን በጎበኙበት ወቅት የቻይና ኩባንያዎች የአፍሪካ አካባቢ ህጎችንና ደንቦችን እንዲያከብሩ አሳስበዋል ሲል ዘገባው ጨምሮ ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዝግጅታችን ይቀጥላል። ወደ መጨረሻው ቅንብር እንሸጋገራለን። የኦሮሞ ፌዴራላዊ ኮንግረስ በተለያዩ የኦሮሚያ ከተሞች ውስጥ ለነገ ሰላማዊ ሰልፍ ጠርቷል። በአዳማ ከተማ ይካሄዳል የተባለውን ሰልፍ አስመልክቶ የኮንግረሱ ምስራቅ ሸዋ አመራር አባልና ከሰልፉ አስተባባሪዎች አንዱ የሆኑትን አቶ ቦና ገዳን እንዲሁም የኮንግሬሱ አመራር አባል የሆኑትን አቶ በቀለ ነጋን ሰለሞን አባተ አነጋግሯል። መቀጠል ትችላለህ ሰለሞን።
አመሰግናለሁ ሰሎሞን። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ለነገ ሰልፍ ከጠራባቸው ከተሞች የጨፌው መቀመጫ የሆነችው አዳማ አንዷ ነች። ስለዚህ አዳማ ላይ ስለተጠራው ሰልፍ የኦፌኮን የምስራቅ ሸዋ አመራር አባልና ከሰልፉ አዘጋጆች አንዱ የሆኑትን ኦቦ ቦና ገዳን ማምሻውን አነጋግሬያለሁ።
የሌሎች ዞን ያለበትን ደረጃ አላውቅም። ነገር ግን በእኛ ዞን በአዳማ ከተማ ደብዳቤው ከዋና መስሪያ ቤታችን ከመጣ ጊዜ ጀምሮ ለሚመለከተው የአዳማ አስተዳደር አስገብተን አስተካክሉ የተባልነውንም ነገሮች አስተካክለን እነሱም ደብዳቤውን ገቢ አድርጎ ኮፒያችንን ላይ ማህተም አድርጎልን የተቀበሉ መሆናቸውን አረጋግተውልን እኛም ወደ ስራ ገብተናል። አሁን እንግዲህ ነገ ትልቅ ሰላማዊ ሰልፍ ጨፌ ኦሮሚያ መሰብሰቢያ አዳራሽ ፊት ለፊት እናደርጋለን ብለን ነው የምናስበው። መነሻችን ከአዳማ ስቴዲየም ወይም መስቀል አደባባይ ተነስቶ ወደ ጨፌ ኦሮሚያ የሚያቀና ይሆናል። ከጠዋቱ 3 ሰዓት ከአምስት ስድስት ሰዓት አካባቢ የሚቆይ ሰላማዊ ሰልፍ ነው የምናደርገው።
አቶ ቦና፣ መቼ ነው ያስገባችሁ ጥያቄያችሁን ለአዳማ አስተዳደር?
ለአዳማ አስተዳደር ከሶስት ቀን በፊት ነው ያስገባ ነው።
ቀኑን
ከትላንትና ወዲያ ማለትም
ህዳር 27 ማለት ሆነው
ባለፈው 27 የተጻፈ ደብዳቤ ነው።
እሺ፣
በ27 አስገባን። በማግስቱ ቀኑና ቦታው አልተጠቀሰም። የምትወጡበት መስመርና ቀን ብቻ ነው የተጠቀሰው። ሰዓት አልተገለጸም። ሰዓታችሁን ከየት ስንት ሰዓት ከስንት ሰዓት በየትኛው መስመር አዳማ ውስጥ ካሉት መስመሮች ይሄን አስተካክላችሁ አሜንድመንት አምጡልን አሉ። ያን አሜንድ አድርገን ትላንትና አስገብተናል።
ከአዳማ አስተዳደር የተሰጣችሁ ከዛ በኋላ ምንም ምላሽ የለም?
አዳማ አስተዳደር ደብዳቤውን ከተቀበለ በኋላ አንዳንድ ፎርማሊቲዎች የሚሞሉ አሉ፣ እሱን ሰነድ አዘጋጅተን እንጠብቃቸዋለን፣ ነገ ጠዋት ተመለሱ ብለውን ነበር። ጠዋት ስንመለስ አንዱም የአመራር አካል ቢሮ ውስጥ አልነበረም።
የማን አመራር አካል?
የሚመለከተው አካል ካንቲባ፣ ምክትል ካንቲባና ካንቲባውን ተክቶ የሚሰራ ካንቲባ፣ ቢሮ ኃላፊ፣ እንደዚህ ያሉት ሰዎች አልነበሩም።
ፎርሙን ለመሙላት ከንቲባው ጋር መሄድ ነበረባችሁ እንዴ?
የቢሮ ሰራተኞች አሉ። እነሱ አዘጋጅቶ ሊጠብቁን ይገባ ነበር ከዛም በፊት። የእኛም ደብዳቤ ማሳወቅ ነው ያለው። ሌላ ፎርማሊቲ እነሱ የእነሱ ኃላፊነት ነው የሚሆነው። እኛን ተከታትሎ አድራሻችንንም ፈተናል። ተከታትሎ ያንን ነገር ይሄን ነገር ሙሉ የሚለውን ነገር እነሱ ነው ማሳወቅ የሚገባቸው እንጂ እኛ ያን ያህል ደጅ መጥናት የሚያስፈልገን ነገር አይደለም። እኛ ከኛ የምጠበቀውን አስገብተናል። ቦታውንም የተነገረንን ነገር አስተካክለን አስገብተናል። ስለዚህ ማሳወቅ ነው ህጉም የሚለው ማሳወቅ ለሚገባው አካል ከሚገባው ጊዜ በፊት አሳውቀናል። ስለዚህ እንደፈቀዱ ነው የቆጠር ነው። እስካሁንም የተለየ ነገር ያጋጠመን የለም። እያስተባበርን እያደራጀን ነው ያለ ነው።
አቶ ቦና፣ በመሰረቱ የኢትዮጵያ ህገ መንግስት አስፈቅዶ አይልም እንዳሉት ማሳወቅን ብቻ ነው የሚጠይቀው። የኦሮሚያ ህገ መንግስት ከዚህ በተለየ ሁኔታ የሚደነግገው አሰራር አለ እንዴ?
ምንም የለም። እነሱም የገለጹልን ይችን ሁለቱን ነጥብ ብቻ አስተካክላችሁ በፈለጋችሁ ሰዓት ያፈለጋችሁን ህገ መንግስቱ ስለሚፈቅድላችሁ ማድረግ ትችላላችሁ ነው ያለን ምክትል ካንቲባው። የመጀመሪያ ቀን የተገናኘ ነው። ስለዚህ እኛ ፍቃድም አልጠየቅንም፣ ፍቃድም አንጠይቅም። ማሳወቅ ነበረብን፣ አሳውቀናል። ቀሪው ፎርማሊቲ ላይ የሚሞላ ምናልባት ማን ነው የሚያስተባብረው እነዚህ ነገሮች መብት መያዝ ከነበረባቸው እነዛን ነገሮች መያዝ ነበረባቸው። ነገም ማድረግ ይችላሉ፣ ዛሬም ማድረግ ይችላሉ። እሱን መሰረታዊ የሚባለውን ለአንድ ሰላማዊ ሰልፍ መታየት ያለበትን ነገር ጠይቆናል፣ አድርገናል፣ ነግረናል። በእኛ በኩል ያለው ነገር ሁሉ ተጠናቋል።
ለመሆኑ አቶ ቦና እርስዎ የሰልፉ አዘጋጅ በመሆኑ ምንድን ነው ጥያቄዎቻችሁ? ምንድን ነው ይዛችሁ የምትወጡት ወደ አደባባይ?
አዳማ ላይ የሚዘጋጀው ሰልፍ ከሌሎችም ለየት የሚልበት አንደኛ ጨፌው እዚህ አዳማ ላይ ነው። አዲሱን የኦሮሚያ ከተሞች አዋጅ ያወጣው ባለፈውም በተለያየ ሚዲያ ሊስ አድጎ የወጣው ነገር እንደሚያመለክተው ከሆነ የጨፌው አፈ ጉባኤ የሆኑት አቶ ለማ መገርሳ አንድ ወይም ሁለት ሰው በአዋጁ ላይ ቅሬታ አለኝ የሚል እነዚህ ነገሮች ብሎ ጠቅሶ መስሪያ ቤቴ መጥቶ ከጠየቀ ጥያቄ ካቀረበ እኔ ጨፌውን አስቸኳይ ስብሰባ ጠርቼ አሜንድ የማደርግበት አቅም አለኝ ብሎ ተናግረዋል። እንግዲህ ይህን የተናገሩት ጉባኤው ለተሰበሰበው ሕዝብ ነው እንደሰማ ነው። አሁን ደግሞ እኛ በዛው ንግግር ላይ ተመስርተን ከአንድም ሁለትም በላይ ሆነን በሺዎች ሆነን ያለንንም ቅሬታ በጽሁፍም አደራጅተን እናቀርባለን ነው። ስለዚህ እውነት ጨፌ ኦሮሚያ ይሄንን አዋጅ የሚያስተካክል ከሆነ በቂ ነጥቦች አስቀምጠን ነው የምንሄደው። ነገ ይዘን የምንወጣቸው ነጥቦች ያው ከዚህ በፊት አስሩ ነጥብ ላይ እንደተገለጸው በመላ ኦሮሚያ እየተደረገ ያለው በሰላማዊ ሰልፈኞች ወይም በተማሪዎች ላይ እየተደረገ ያለው እየተወሰደ ያለው ጅምላ ግድያ በአስቸኳይ እንዲቆም መንግስት የተማሪዎችን የወጣቶችንም የመላውን የኦሮሞ ሕዝብ ጥያቄ በአስቸኳይ እንዲመልስ ነው።
የአዳማ ከተማ ነዋሪ ብቻ ነው በሰልፉ ላይ እንዲሳተፍ የጠራችሁት ወይስ ከሌሎችም አካባቢዎች የሚቀላቀሏችሁ የሚሰለፉት?
በጣም ጥሩ ነው። ጥሩ ጥያቄ ነው ያነሳልኝ። በመላ አዳማ ከተማ ነዋሪዎች በሙሉ ነው ጥሪ ያቀረብ ነው። እንደውም በአቅራቢያ ባሉት ከተሞች እንደ ሞጆ፣ እንደ ወለንጭቲ፣ እንደ ወንጂ፣ እንደ ዶኒ ባሉት አካባቢዎች እንደውም እስከ ዝዋይ ድረስ በዚህም እስከ ቢሾፍቱ፣ እስከ ገላን እንዲሁም ከአዲስ አበባም ጭምር እንመጣለን ብሎ እየደወሉ ያሉ አሉ። ለመላው ኦሮሚያ ክልል ነው እያቀረብን ያለ ነው። መምጣት የሚችል በሙሉ መምጣት እንዲችል ነው። ዋና አመራሮች እንደ በቀለ ገርባ እና እንደ በቀለ ነጋ ያሉት የኦፌኮ አመራሮች በነገ ዕለት በዚህ ሰልፍ ላይ ይገኛሉ፣ ለህዝቡም ንግግር ያደርጋሉ። ስለዚህ በመላ አዳማ አካባቢና የአዳማ ህዝብ እስከ አሰላ ድረስ ባሉት ከተሞች ያሉ ማህበረሰብ በሙሉ በዚህ ሰልፍ ላይ በነቂስ ወጥቶ ተቃውሞውን እንዲገልጽ ጥሪ እናቀርባለን በዚህ አጋጣሚ። ስለዚህ ማንም ሰው መምጣት ይችላል። ጠዋት ከሶስት ሰዓት ጀምሮ መስቀል አደባባይ በቀለ ሞላ አካባቢ ባለው መስቀል አደባባይ እንገናኛለን። ከዛ መጠነኛ ዝግጅቶችን ካደረግን በኋላ ዋናውን አውራ ጎዳና ይዘን ጨፌ ምክር ቤት ያለበትን አዳራሽ እንሄዳለን። እዛም እንግዲህ የተለያዩ ንግግሮች ከተደረጉ በኋላ የሰልፉ ማብቂያ ይሆናል ብለን ነው ያዘጋጀ ነው። ስለዚህ መላው ህብረተሰብ ኦሮሞም ያልሆነ ይሄንን ሁሉን አቀፍ ሰልፍ ወጥቶ ከኛ ጋር እንዲያደርግ ጥሪ እናስተላልፋለን። እዚህ ኦሮሞ ላይ አሁን እየደረሰ ያለው ነገ ደግሞ በሌሎችም ላይ የሚደረግ ነው። ትላንት በሌሎችም ላይ የተደረገ ነው። ስለዚህ አሁን ወጥ የሆነ ትግል የምናደርግበት ጊዜ ነው እና ሁሉንም ማህበረሰብ በብሔር፣ በሃይማኖት፣ በምን ሳንከፋፈል እንዲገኙ አደራ ላለው። በዚሁ አጋጣሚ የእምነት አባቶችም፣ የገዳ ባህላዊ መሪዎችም፣ የተለያዩ የእምነት አባቶች በዚህ ሰልፍ ከሞቱት ህጻናት ጎን ተሰልፎ ይህንን አምባገነኑን ስርዓት ለማስቆም በምናደርገው ትግል ውስጥ አለኝታነታቸውን እንዲገልጡልን ከእኛ ጎን እንዲሰለፉ ያለውንም ገዳ አሰራር እንዲያወግዙ ጥሪ እናቀርባለን።
በሰልፉ ጥሪ ማሳወቅ ጉዳይና በመንግስት በኩል እየተደረገ ስላለው ሁኔታ ለመጠየቅ ወደ አዳማ ማዘጋጃ ቤት ደውዬ ነበር። ዋናው ከንቲባና ተወካይ ናቸው ምክትላቸው እንደሌሉ ተረዳው። ከዚያም ተወካይ ናቸው ለተባሉ ባለስልጣን ደወልኩ። አቶ ደምሴ ይባላሉ።
አቤት።
ሄሎ አቶ ደምሴ።
አቤት
አቶ ደምሴ ነው። ጤና ይስጥልኝ፣ እንደምን አመሹ?
ሰላም ነው። ሰላም።
ሶሎሞን አባተ እባላለሁኝ። እኔ ከአሜሪካ ድምፅ ራዲዮ ጣቢያ ነው የምደውልሎት ከዋሽንግተን ዲሲ። የኦሮሞ ፌዴራላዊ ኮንግረስ ለነገ ሰላማዊ ሰልፍ ጠርቷልና ሰውን ማሳወቂያ እንዳስገቡ ገልጸውልኝ ነበረ። ስለዚህ ጉዳይ ልጠይቆት ነበረ የደወልኩሎት እና ትንሽ ጊዜ ኖሮታል ሊያናግሩኝ የሚችሉበት? ሀሎ ሀሎ
አቶ ደምሴ አልተመለሱም። ከዛም ለማግኘት ብዙ ጣርኩ፣ አላገኘኋቸውም። ስልካቸው ቢጠራም አይነሳም። ሌሎች ቡራዩ፣ ሰበታ፣ ሱሉልታ፣ አዳማ፣ ነቀምት ነገ ሰልፍ የሚካሄድባቸው መሆኑን የኦፌኮ መሪ አቶ በቀለ ነጋ ነግረውኛል። ዌብሳይታችን ላይ ሙሉ መረጃ ታገኛላችሁ።
አድማጮች ስርጭታችንን በዚሁ አበቃ። የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና ደሩ።